voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናምሽታችኋል። ዛሬ የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ።
የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት በሚል ስያሜ የሚንቀሳቀስ አካል በሁለቱ ሀገሮች መካከል ያለውን ሰላም ያለመኖር ሁኔታን ለመቀየር መነሳቱን አስታውቋል።
የኤርትራና የኢትዮጵያ ሕዝቦች ሰላምና መልካም ግንኙነት የምንሻ ኤርትራውያን የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት የኤርትራውያን ኮሚቴ በሚል ስም ተሰባስበን ከመሰል ኢትዮጵያውያን ወንድሞቻችን ጋር በመግባባትና በመደጋገፍ ለኤርትራና ለኢትዮጵያ ህዝቦች ሰላምና መልካም ግንኙነት በመስራት ጀምረናል።
ከኤርትራውያኑ ወገን አቶ ይስሐቅ ዮሴፍ የተናገሩትን ነው የሰማችሁት። ከኢትዮጵያውያኑ ወገን ደግሞ ፕሮፌሰር መድኃኔ ታደሰ እንዲህ ብለዋል።
የኤርትራና የኢትዮጵያ ህዝቦች ሰላምና መልካም ግንኙነት የምንሻ ኤርትራውያን የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት የኤርትራውያን ኮሚቴ በሚል ስም ተሰባስበን ከመሰል ኢትዮጵያውያን ወንድሞቻችን ጋር በመግባባትና በመደጋገፍ ለኤርትራና ለኢትዮጵያ ህዝቦች ሰላምና መልካም ግንኙነት በመስራት ጀምረናል።
The conventional security organizations, the regional organizations are not fit for the purpose now. So that is also shifting.
መደበኛ የደህንነት ድርጅቶች፣ የአካባቢ ድርጅቶች ለዚህ ተግባር ዛሬ የሚመጥኑ አይደሉም። ይህ እየተለወጠ ነው። ስለዚህም እነዚህ ድርጅቶች ችግራችንን ይፈቱልናል ብለን አንጠብቅም ነው ያሉት ከአቶ ይስሐቅ ዮሴፍ የኤርትራውያኑ ተወካይ ቀጥለው የተናገሩት በእንግሊዝኛ የተናገሩት ፕሮፌሰር መድኃኔ ታደሰ። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
ሶማሊያ ውስጥ ዋና ከተማዋ ሞቃዲሾ በሚገኝ የፖሊስ ማሰልጠኛ አጥፍቶ ጠፊ ቦምብ አፈነዳ፣ ቢያንስ 18 ሰው ገደለ። አልሸባብ 27 ሰው ነው የገደልኩት ብሎ ኃላፊነት ወስዷል። ኬንያ ውስጥ በፕሬዝደንታዊ ምርጫው ሰሞን ፖሊሶች ብዛት ያላቸው ሴቶች ደፍረዋል፣ ሲቪሎችን ደብድበዋል ሲል ሂዩማን ራይትስ ዋች አስታወቀ። የሩሲያው ፕሬዝደንት ቭላዲሚር ፑቲን በአምናው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ አልገባንም፣ ይህንን ውንጀላ የሚያሰሙት ፕሬዝደንት ትራምፕን ተቀባይነት ለማሳጣት የሚሹ ተቃዋሚዎቻቸው ነው ሲሉ ተናገሩ፣ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሶማሊያ ዋና ከተማዋ ሞቃዲሾ ውስጥ በሚገኘው ዋናው የፖሊስ ማሰልጠኛ ጣቢያ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 18 ፖሊሶች ሲገድል ሌሎች 15 ማቁሰሉን የሀገሪቱ ባለስልጣናት አስታውቀዋል። የሶማሊያ ተጠባባቂ የፖሊስ ኮሚሽነር ጀነራል ሙክታር ሁሴን አፍራ ሲናገሩ አጥቂው የማሰልጠኛው ግቢ ሳይታወቅ ተደብቆ ነው የገባው ብለዋል። ፖሊስ መስሎ ማሰልጠኛው አጠገብ በሚገኝ የሻይ ቤት በኩል ሾልኮ ገብቷል ነው ያሉት። ለዛሬው ጥቃት ጽንፈኛው ቡድን አልሸባብ 27 ሰው ገድያለሁ ብሎ ኃላፊነት ወስዷል። የሶማሊያ ጠቅላይ ሚኒስትር ሐሰን አልሄር ጥቃቱን አውግዘውታል።
የኬንያ ፖሊስ ባልደረቦች በዘንድሮው ፕሬዝደንታዊ ምርጫ ሰሞን ብዙ ሴቶችን ደፍረዋል፣ ሲቪሎችን ደብድበዋል ሲል ሂዩማን ራይትስ ዋች ከሰሰ። የሰብአዊ መብቶች ተሟጋቹ ድርጅት ዛሬ ባወጣው አዲስ ሪፖርት በሴቶችና ልጃገረዶች ላይ ወሲባዊ ጥቃት በስፋት ተፈጽሟል፣ ጥቃቱ የተፈጸመባቸው ወንዶችም አሉ ብሏል። ፖሊሶች በተቃዋሚዎች ላይ ከመጠን ያለፈ ኃይል ተጠቅመዋል፣ ገድለዋል፣ ደብድበዋል፣ አካል አጉድለዋል፣ ንብረት ዘርፈዋል፣ አውድመዋል ሲል ዘርዝሯል። ድርጊቱን ለሌሎች የመብቶች ተሟጋች ድርጅቶችም መዝግበዋል ሲል አክሏል ሁማን ራይትስ ዋች። የኬንያ የፖሊስ አዛዥ ጆሴፍ ቦይኔት የሁማን ራይትስ ዋቹን ሪፖርት ሐሰት ብለውታል። እስኪ ማስረጃ ያቅርብ ብለዋል አክለው።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ፕሬዝደንት ቭላዲሚር ፑቲን ሀገራቸው በአምናው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ ገብታለች በሚል የተሰነዘሩትን ውንጀላዎች ውድቅ አደረጉ። ይህን ውንጀላ የሚያዛምቱ ፕሬዝደንት ዶናልድ ትራምፕን ተቀባይነት ለማሳጣት የሚሹ ተቃዋሚዎቻቸው ናቸው ብለዋል ፑቲን። ፕሬዝደንት ፑቲን ሞስኮ ውስጥ በአመታዊ ረጅም ጋዜጣዊ መግለጫቸው የሩሲያና የዩናይትድ ስቴትስ ግንኙነት ይሻሻላል የሚል ተስፋ አለኝ ብለዋል። ፑቲን በዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ዶናልድ ትራምፕ ተፎካካሪያቸው የነበሩትን የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እንዲያሸንፉ ተጽዕኖ ለማሳደር የታለመ ዘመቻ አዘዋል ሲሉ የዩናይትድ ስቴትስ የስለላ መስሪያ ቤቶች ከድምዳሜ እንደደረሱ ይታወቃል። የሩሲያ መሪ በዛሬው መግለጫቸው የጦር መሳሪያ ቁጥጥርን ከሚመለከቱ ውሎች ዩናይትድ ስቴትስ የመውጣቷ ነገር ያሳስበናል፣ እኛ ውሎቹን እያከበርን ነን ብለዋል። አያይዘውም ሩሲያ ከዩናይትድ ስቴትስ ጋር እሽቅድምድም ውስጥ ሳትገባ ለራሷ የሚያስፈልጋትን ትገነባለች ነው ያሉት። ሰሜን ኮሪያን አስመልክተው ሲናገሩም ዩናይትድ ስቴትስ ወታደራዊ እርምጃ የወሰደች እንደሆነ እጅግ የከበደ አንደምታ ያስከትላል ብለዋል ፑቲን። ሩሲያ ፒዮንግያንግን የኒውክሌር ይዞታ አትፈልገውም። ያቺን ሀገር ለኒውክሌር መርሃ ግብር ያበቃት የዩናይትድ ስቴትስ ትንኮሳ ናት ማለታቸውም ተጠቅሷል። ሩሲያ የተሻለ ፉክክር ያለው የፖለቲካ ስርዓት ያስፈልጋታል ሲሉ ለጋዜጠኞች የተናገሩት ፑቲን እሳቸውም በቀጣዩ ዓመት በሚደረገው ምርጫ ሲወዳደሩ በተባበረው የሩሲያ ፓርቲ እጩነት ሳይሆን በነጻ እጩነት እንደሚሆን አስታውቀዋል።
ቱርክ የእስላማዊ ትብብር ድርጅትን አስቸኳይ ጉባኤ አስተናገደች። 57 አባል መንግስታት ያሉት ድርጅት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት ይፋ ዕውቅና መስጠታቸውን አውግዟል። ለፍልስጤም መንግስትም ዕውቅና እንዲሰጥ ጉባኤው ጠይቋል። ሪፖርተራችን ዶሪያን ጆንስ ከኢስታንቡል ቱርክ ያጠናቀረችው ዘገባ አለ፣ ጽዮን ግርማ ታቀርበዋለች።
በእስላማዊ ትብብር ድርጅት የዛሬው የኢስታንቡል ጉባኤ ላይ የ22 ሀገሮች መሪዎችና 23 የውጭ ጉዳይ ሚኒስትሮች ተገኝተዋል። ድርጅቱ ስብሰባ የጠራው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት ይፋዊ እውቅና መስጠታቸውን ተከትሎ በአካባቢው የበረቱ ተቃውሞዎችና ግጭቶች እየተካሄዱ ባሉበት ሁኔታ ውስጥ ነው። የጉባኤው አስተናጋጅ የሆኑት የቱርኩ ፕሬዚዳንት ኤርዶዋን አሜሪካንንም እስራኤልንም የወቀሱበትን የመክፈቻ ንግግር አድርገዋል። ካርታ እያሳዩ የተናገሩት ኤርዶዋን እስራኤል የፍልስጤማውያንን ግዛቶች ሁሉ እየወሰደች የጸጥታ ኃይሎቿም እንደ ሽብር መንግስት አይነት ምግባር እያሳዩ ናቸው ብለዋል። ዓለም አቀፉ ማህበረሰብም የተጨበጡ እርምጃዎችን እንዲወስዱ ኤርዶዋን ጠይቀዋል።
ኩድስ ፍልስጤም ደውለትንን
ዓለም አቀፍ ህግንና ፍትህን የሚያከብሩ ሀገሮች ሁሉ ኢየሩሳሌም በኃይል የተያዘው የፍልስጤም መንግሥት ዋና ከተማ ስለ መሆኗ ዕውቅና እንዲሰጡ እጠይቃለሁ። ከእንግዲህ መዘግየት አንችልም። እንደ እስላማዊ ሀገሮች ዋና ከተማዋ ኢየሩሳሌም የሆነች ሉዓላዊትና ነጻ ፍልስጤም እንድትኖር መጎትጎታችንን ጨርሶ አናቆምም።
በሌላ በኩል ግን የሳውዲ አረቢያና የግብጽ ከጉባኤው መቅረት በአካባቢው መከፋፈል መኖሩን እንዳጎላ የኢስቴን ዩኒቨርሲቲ ባልደረባ ሜስት ሃኪ ካንሲን ጠቁመዋል። ከቱርክና ከዮርዳኖስ ጋር ሲተያዩ ዝምታን የመረጡት ሳውዲ አረቢያና ቱርክ የዩናይትድ ስቴትስን አቋም መጋፋት የሚፈልጉ አይመስሉም ብለዋል ተንታኟ። ትራምፕ በኢየሩሳሌም ውሳኔያቸው የተገለሉ ሰው ሆነዋል የሚሉት የፍልስጤም ፕሬዝዳንት ማህሙድ አባስ በኢስታንቡሉ ስብሰባ የተለየ መልእክት አስተላልፈዋል።
በዚህ ውሳኔ ምክንያት ዩናይትድ ስቴትስ የአደራዳሪነት ሚናዋን አጣለች። በፖለቲካ ሂደቱ ውስጥም ቦታ አይኖራትም። ከእንግዲህ በፖለቲካ ሂደቱ ውስጥ ቦታ ይኖራት ዘንድ አንቀበልም። ለእስራኤል የምታዳላናት ይህ የእኛ አቋም ነው። በዚህ እንድትደግፉን እንፈልጋለን።
በስብሰባው ማብቂያ ላይ የወጣው የፕሬስ መግለጫም እንደጠቆመው ተሳታፊዎቹ ምስራቅ ኢየሩሳሌም ዋና ከተማዋ የሆነን የፍልስጤም መንግስት ለማወቅ ቁርጠኝነትን ይዞ ተከትቧል።
አድማጮች ለሰዓቱ ያሉን ዜናዎች በዚሁ ይጠናቀቃሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የሐሙስ ምሽት ፕሮግራማችን ነው።
የዓለም ባንክ ለተፈጥሮ አካባቢና ለአየር ንብረት እንክብካቤ ለታዳጊ ሀገሮች ገንዘብ ሊሰጥ ነው።
Today we're announcing that the World Bank Group will no longer finance upstream oil and gas after 2019.
የዓለም ባንክ ከሁለት ዓመታት በኋላ ለድፍድፍ ዘይትና ለጋዝ ምርት ገንዘብ እንደማይሰጥ የባንኩ ፕሬዚደንት ኪም ዮንግ ኪም ከተናገሩት የተወሰደ ነው። በተፈጥሮ አካባቢ ሳይንስና ሕይወት ክፍለ ጊዜ እንመለስበታለን።
አድማጮች፣ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት በሚል ስያሜ የሚንቀሳቀስ አካል በሁለቱ ሀገሮች መካከል ያለውን ሰላም ያለመኖር ሁኔታን ለመቀየር መነሳቱን አስታውቋል። መደበኛ የሰላምና የደህንነት ድርጅቶችና አሰራሮች በሁለቱም ሀገሮች መካከል የተፈጠረውን ችግር ለመፍታት እንዳልቻሉ አንድ ተመራማሪ ተናግረዋል። ሪፖርተራችን መለስካቸው አመሃ ተጨማሪ አለው ከአዲስ አበባ።
ሴሌብሪቲ ኤቨንት የተሰኘ መንግሥታዊ ያልሆነ ድርጅት ባከናወነው ተግባር የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት ኮሚቴዎች መቋቋማቸውን ድርጅቱ ዛሬ ባዘጋጀው መድረክ ይፋ አድርጓል። ሴሌብሪቲ ኤቨንት የሁለቱ አገሮች ሕዝቦች ራቅ ካለ ጊዜ ጀምሮ ባጋጠማቸው ችግሮች ምክንያትና በቅርቡ በሁለቱ መንግሥታት መካከል በተነሳው ጦርነት ሳቢያ የተፈጠረው ከፍተኛ ቀውስ መፍትሄ አለማግኘቱ በእጅጉ አሳስቦት ብልሃትና ዘዴ ሲያፈላልግ መቆየቱንም ገልጸዋል። ሁለቱ ሕዝቦች ካላቸው ረዥም የታሪክ የባህልና የማንነት አንድነት አኳያ አሁን ያለውን ግንኙነት ለመቀየር ዓላማ ባደረገው በዚህ ድርጅት አማካይነት የሁለቱም ወገን የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት ኮሚቴዎች ተፈጥረው እንቅስቃሴ መጀመራቸው ታውቋል። የኤርትራው ወገን ኮሚቴ አባል አቶ ይስሐቅ ዮሴፍ ለኮሚቴዎቹ መፈጠር ዋናው መንስኤ ነው ያሉትን ጉዳይ አብራርተዋል።
ሁላችንም እንደምናውቀው የኤርትራና የኢትዮጵያ ሕዝቦች የሰላም ጉዳይ ለሁለቱም አገሮች መንግስታት ብቻ የሚመለከቱ ጉዳይ ሆኖ ቆይተዋል። ይሁንና እነዚህ መንግስታትም ሆኑ የዓለሙ ማህበረሰብ እስከ ዛሬ ድረስ ችግሩን ሊፈቱት አልቻሉም። ስለሆነም በዋነኛነት በችግሩ እየተጎዱ ያሉት የሁለቱም አገሮች ሕዝቦች ችግራቸውን ለመፍታት በመንግስቶቻቸው ላይ ጫና ለማድረግ የሚነሳሱበት ወቅት ላይ ተደርሷል።
አቶ ይስሐቅ ኮሚቴው ከተጽዕኖ ነፃ እንደሆነም ተናግረዋል።
ይህንን መሰረት በማድረግ የኤርትራና የኢትዮጵያ ሕዝቦች ሰላምና መልካም ግንኙነት የምንሻ ኤርትራውያን የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት የኤርትራውያን ኮሚቴ በሚል ስም ተሰባስበን ከመሰል ኢትዮጵያውያን ወንድሞቻችን ጋር በመግባባትና በመደጋገፍ ለኤርትራና ለኢትዮጵያ ሕዝቦች ሰላምና መልካም ግንኙነት በመስራት ጀምረናል። የኤርትራውያን ኮሚቴ በገዛ ፈቃዳቸው አቅማቸው በሚፈቅደው ልክ ለኤርትራና ለኢትዮጵያ ሕዝቦች ሰላምና መልካም ግንኙነት ለመስራት የተነሳሱ ኤርትራውያን ያቀፈ ኮሚቴ ነው። የዚህ ኮሚቴ አባላት ለህዝባቸው ካላቸው ወገናዊነት በስተቀር ከፊት ሆኖ የሚጎትትም ሆነ ከኋላ ሆኖ የሚገፋ ኃይል የላቸው።
በዚህ መድረክ ላይ የጥናት ወረቀት ያቀረቡት ፕሮፌሰር መድኃኔ ታደሰ ናቸው። እንደሳቸው አባባል የሁለቱ አገሮች ግንኙነት ማለትም የኢትዮጵያና የኤርትራ ህዝቦች ግንኙነት ለብዙ ሰዎች ልብ ቅርብና የሚወደድ ርዕስ ነው። በዚህ ውይይት ዋናው ግባቸውም ትውልዶች አቀፍ ምክክርን መቀስቀስና በዚህ ረገድ የተራ ዜጎች ድርሻ ምን እንደሆነ ማሳየት እንደሆነ አስረድተዋል። ፕሮፌሰር መድኃኔ አሁን ያለውን ዓለም አቀፋዊ ሰላምና የደህንነት ሁኔታ አስመልክተውም ሰፋ ያለ ትንታኔ ሰጥተዋል። በተለይም በአሰራርም ሆነ በአስተሳሰብ ረገድ ዛሬ በዓለም ላይ ከፍተኛ መዋቅራዊ ለውጥ እየተፈጠረ ነውም ይላሉ። በዚህም ምክንያት መደበኛ የደህንነትና የሰላም ድርጅቶችና አሰራሮች ችግሮቻችንን መፍታት ተስኗቸዋል ብለዋል።
The conventional security organizations, regional organizations are not fit for the purpose now. So that is also shifting. So we cannot wait for them to involve and resolve our problems.
የደህንነትና የአካባቢ ድርጅቶች የደህንነትና የአካባቢ መደበኛ ድርጅቶች ዛሬ ለዚህ ተግባር የሚመጥኑ አይደሉም። ይህም እየተለወጠ ነው። ስለዚህም እነዚህ ድርጅቶች ችግራችንን ይፈቱልናል ብለን አንጠብቅም። አዲስ ጊዜያዊ ብዝሃ ግንኙነቶችና መስተጋብሮች ቀይ ባህርን ጨምሮ በመላው አፍሪካ ብቅ እያሉ ናቸው። ሉዓላዊ ተቋማት ከዚህ በፊት ባልታወቀ መልኩ ኃይላቸውን እያጡ ናቸው። ይህ የሚሆነው በአፍሪካ ህዝባዊነትም ይሁን ፍላጎት በማጣት ወይም አዲስ እየወጡ ባሉ ኃይሎች ምክንያት ዓለም አቀፉ ምህዳር እየተለወጠ ነው። ይህ ለውጥ እየተከሰተ ያለው ደግሞ እኛን በሚጠቅም መልኩ አይደለም። ለዚህም ነው ሌሎች ዘዴዎችንና ብልሃቶችን መፈለግ ያለብን።
የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት ኮሚቴዎች በሚቀጥሉት ሳምንታት የሚያከናውኗቸውን ተግባራትና መርሃ ግብራቸውንም ባጭሩ አስተዋውቀው ነበረ። በቀረበው የጥናት ጽሑፍና በተነሱ አንኳር ሐሳቦች ላይ ወደፊት ዘገባ እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የዩጋንዳ ገዢው ብሔራዊ የተቃውሞ ንቅናቄ ለፕሬዝደንትነት የሚወዳደሩ እጩዎችን የዕድሜ ገደብ የሚወስነውን ነባሩን ሕግ እንዲሰረዝና የሀገሪቱ መሪ የስልጣን ዘመን እንዲራዘም ሀሳብ አቅርበዋል። ሀሳቡን ከ30 ዓመታት በላይ ዩጋንዳን የመሩት ፕሬዝደንቱ ዮዌሪ ሙሴቪኒ ይደግፉታል። ሀሊማ አቱማኒ ከካምፓላ ያስተላለፈችው ዘገባ አለ። ሶሎሞን ክፍሌ ያቀርባል።
በዩጋንዳ ሕገ መንግሥት ውስጥ ገዢው ፓርቲ እንዲለወጡ ያቀረባቸው ሐሳቦች፣ አንደኛ ለፕሬዝደንትነት የሚወዳደሩ እጩዎች የዕድሜ ልክ ከ75 መብለጥ የለበትም የሚለው እንዲሰረዝ፣ ሁለተኛ የፕሬዝደንቱ የሥልጣን ዘመን ከ5 ዓመት ወደ 7 ዓመት ከፍ እንዲል የሚል ነው። እነዚህ እርምጃዎች ተግባራዊ ከሆኑ ይበልጥ ተጠቃሚው የሀገሪቱ ምክር ቤት እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ.ም ላይ የሥልጣን ዘመኑን ገደብ የሰረዘላቸውና ሀገሪቱን ለረጅም ጊዜ በመምራት ላይ ያሉት ፕሬዝደንት ዮዌሪ ሙሴቬኒ ይሆናሉ። ሙሴቬኒ ለእነዚህ በገዢው ፓርቲ ለቀረቡ ሐሳቦች ድጋፍ እንደሚሰጡ ከምክር ቤት አባላቱ ጋር በተወያዩበት ወቅት ይፋ አድርገዋል።
በአምስት ዓመታት የተገደበ ሁለት የሥራ ዘመን ማለት እንዲያው ዝም ብሎ ቀልድ ነው። አንድ ሰው ስለዚህ ጉዳይ ሲናገር ስትሰማ የሥራ ልምዱን ሪፖርት ለማሻሻል ፈልጎ እንደሆነ ትረዳለህ። በአንድ ወቅት በፕሬዝዳንትነት አገልግሏል ለመባል ፕሬዝዳንቱ የሕዝብን ችግሮች ለመፍታት ይፈልጋል ብሎ ለማሰብ በዚያ አጭር ጊዜ ውስጥ ይከብዳል። ስለዚህ ከአምስት ወደ 7 ዓመት ይራዘም የሚለው ሐሳብ ሚዛን ይደፋል።
በምክር ቤቱ የተቃዋሚ ፓርቲ አባላት ግን ገዢው የብሔራዊ ተቃዋሚ እንቅስቃሴ ፓርቲ ለውጦቹን አስመልክቶ ዩጋንዳውያን ሬፈረንደም እንዲያካሂዱበት መፍቀድ አለበት ይላሉ። ዊኒ ኪዛ በምክር ቤቱ የተቃዋሚው ፓርቲ መሪ ናቸው።
Whatever Museveni has not done in 30 years, and by the time he finishes this term, it will be 35 years.
ባለፉት 30 ዓመታት በሙሴቬኒ ያልተሰሩ ነገሮች ሁሉ የሥራ ዘመናቸው ሲያልቅ 35 ዓመት ይሆናቸዋል። በቀሩት 5 ዓመታት የተቆለለውን ችግር ሁሉ ማስወገድ አይችሉም። ወዲህ ወደ ምክር ቤቱ ስንመጣ የሥልጣን ዘመናችን 5 ዓመታት መሆኑን ተቀብለን ነው። መሃል ላይ ስንደርስ የለም መራዘም አለበት ማለት አንችልም። እሚሆን ከሆነ እኛ ሳንሆን የዩጋንዳ ህዝብ ድምጽ ይስጥበት።
ይበንዲህ እንዳለ ምክር ቤቱ ባቀረበው ሐሳብ ላይ እስካሁን ድምጽ ሳይሰጥ እየተጓተተ ያለው አባላቱ የይሁንታ ድምጻቸውን ከመስጠታቸው በፊት እያንዳንዳቸው 83000 ዶላር እንዲከፈላቸው በመጠየቃቸው መሆኑን ዘገባዎች ይጠቁማሉ። ራፋኤል ማጊዜ የNRM ማለትም የገዢው ፓርቲ አባልና አንደኛው የሐሳቡ አቅራቢ ናቸው። ይህን ዘገባ ያስተባብላሉ።
ይሄ
ፈጽሞ ከእውነት የራቀ ነው። እኔ እስካሁን አንዲት ሽልንግ እንኳ አላየሁም፣ አልጠብቅምም። እኔ ዝግጁ ነኝ። በቀረበው ሐሳብ ላይ እንከራከራለን። ድጋፍ ካገኘ ያልፋል። ከገና በዓል በፊት ውሳኔ ሊያገኝ ይገባል ባይ ነኝ።
ገዢው ፓርቲ 290 መቀመጫዎች ባሉት ፓርላማ ውስጥ 2/3 የድጋፍ ድምፅ ማግኘት ይኖርበታል የቀረበው የሕገ መንግሥት ማሻሻያ እንዲያልፍ። ካለፈ ዮዌሪ ሙሴቬኒ እንደ አውሮፓውያን ዘመን አቆጣጠር በ2021 ያኔ ዕድሜያቸው 77 ይሆናል ለፕሬዝደንትነት እንደገና እንዲወዳደሩ ይፈቅድላቸዋል። ዩጋንዳን ለመጪዎቹ በርካታ ዓመታት ያስተዳድራሉ ማለት ነው።
ካሜሩን ከናይጄሪያ ጋር በስተሰሜኑ በኩል የሚያዋስናትን ድንበሯን ዘግታለች። ምክንያት ነውጠኛው ቡድን ቦኮ ሐራም ሰፋፊ የእርሻ መሬት ባላቸው ካሜሩናውያን ሀብታም ገበሬዎች ላይ ጥቃት እያካሄደ በመሆኑ። የካሜሩን እርምጃ የገበሬዎቹን የቀንድ ከብቶች ከጥቃት ለመከላከል መሆኑ ይገለጽ እንጂ እንደ ሞኪ ኤድዊን ኪንደዜጋ ዘገባ ከሆነ በገበሬዎቹ ንግድ ላይ አሉታዊ ተጽዕኖ አስከትሏል። አዲሱ አበበ ዘገባውን ይዟል።
በመቶዎች የሚቆጠሩ የካሜሩን ሀብታም ገበሬዎች የቀንድ ከብቶቻቸውን ቦጎ ውስጥ ወደሚገኘው ገበያ ወስደዋል። ቦጎ ከናይጄሪያ በስተሰሜን ካለው ድንበር አጠገብ የሚገኝ የገበያ ስፍራ ያለበት ነው። የካሜሩን መንግስት እንደሚለው ይህ ገበያ በድንበሩ በኩል የሚሸጡ የቀንድ ከብቶችን ማቅረቢያ ሆኖ ያገለግላል። የቀንድ ከብቶች ሻጩና ገዢው ነጋዴ አሚኖ ንጉማ እንደሚለው ካለፈው መስከረም ወር ጀምሮ ናይጄሪያውያን ደንበኞቹን አይቷቸው አያውቅም። ብዙውን ጊዜ በልደትና በአዲስ ዓመት ሰሞን ገበያው ይጦፍ ነበር። አሁን ግን እንዲህ አልሆነም።
ሚንደንቾ ዳቦጎ ሚንጋራ ሃማሮዋ ሚንቾሪታ
ሰሜን ካሜሩን ካለው ማሮዋ የሚሄዱ ደንበኞች ብቻ ናቸው ከቦጎ ገበያ የሚገዙት። እነርሱ ለአንድ ከብት የሚከፍሉት ዋጋ የናይጄሪያ ደንበኞች ከሚከፍሉት በእጅጉ ያነሰ ነው።
እንጎማ እንደሚለው ከ500 እስከ 1000 ዶላር የነበረው የአንድ ላም ዋጋ በግማሽ ወደ 250 ዶላር ወርዷል። ሐሚዶ ባውባ የቦጎ ምክትል ከንቲባ ናቸው። የከብቶች ዋጋ ማሽቆልቆል የጀመረው የቦኮ ሐራም ጥቃት እያየለ በመምጣቱ የካሜሩን መንግሥት ከናይጄሪያ ጋር የሚያገናኘውን የወሰን ድንበር ሲዘጋ ነው ይላሉ። ጥቃቱም በተለይ ካለፈው መስከረም ወዲህ እያየለ እንደመጣ ቦባ ይናገራሉ።
የቦኮ ሐራም ነገር በእጅጉ አስጨንቆናል። ለዚህ ነው ሁሉም ነጋዴዎች በአሁኑ ወቅት ወደ ናይጄሪያ የማይሄዱት። አቅጣጫቸውን ቀይረን ወደ ዱዋላ ወይም ያውንዴ እንዲንቀሳቀሱ አድርገናል። ከዚያ ውጭ ሌላ አማራጭ ያለን አይመስለኝም።
ሀብታም ገበሬዎችና አርሶ አደሮች ድንበሩ አካባቢ ካለው አጠቃላይ ሕዝብ 80% ይይዛሉ። በካሜሮን ሪፖርት መሠረት በቦኮ ሐራም ጥቃት የተነሳ ከ100,000 ሕዝብ በላይ ተፈናቅሏል። ሉዊስ ፖል ሞታዜ የካሜሮን የኢኮኖሚ ሚኒስትር ናቸው። መንግስት ጸጥታው አስተማማኝ ወደ ሆነ ስፍራ ገበያ ይከፍታል ይላሉ።
People here are suffering a lot, not only because of the war with Boko Haram, but because of poverty.
ህዝቡ ከቦኮ ሐራም ጋር ባለው ጦርነት ብቻ ሳይሆን በድህነት ምክንያትም እየተሰቃየ ነው። ሌላ አማራጭ እየፈለግን ያለነውም ለዚህ ነው። ያም የልማት እንቅስቃሴ።
የተባበሩት መንግስታት ድርጅት እንደመዘገበው ከ8 ዓመታት በፊት ሰሜን ናይጄሪያ ውስጥ የተጀመረው የቦኮ ሐራም የጥቃት እንቅስቃሴ ለ25,000 ህዝብ ሞት፣ ለ2.6 ሚሊዮን ህዝብ መፈናቀልና ሌሎች ደግሞ ቤት ንብረታቸውን እየጣሉ እንዲሰደዱ ምክንያት ሆኗል።
ወደ ተከታዩ የመጽሔት ርዕስ እንሸጋገር።
ወደዛ ሳይሆን ሰሎሞን፣ አሁን የምሽቱን ዋና ዋና ዜናዎች እናቀርብና ወደ ቀሪዎቹ ዝግጅቶች እንመለሳለን።
መልካም። ለምሽቱ ዋና ዋና ዜና ወደ አንቺው ልመልሰው አየሩን።
ቱርክ የእስላማዊ ትብብር ድርጅትን አስቸኳይ ጉባኤ ያስተናግዳለች። 57 አባል መንግስታት ያሉት ድርጅት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት ይፋ እውቅና መስጠታቸውን አውግዟል። ለፍልስጤም መንግስትም እውቅና እንዲሰጥ ጉባኤው ጠይቋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ዛሬ በሚያካሄዱት ጋዜጣዊ ጉባኤ ኢራን የቀጠለችውን መካከለኛውን ምስራቅና ሌሎችንም የዓለም አካባቢዎች የመበጥበጥ ተግባር በዝርዝር ያስረዱበታል ሲል ባለሙ ድርጅት የዩናይትድ ስቴትስ ሚሽን አስታውቋል። አምባሳደር ሄሊ ኢራን ከዩናይትድ ስቴትስ፣ እንግሊዝ፣ ቻይና፣ ፈረንሳይና ጀርመን ጋር የተፈራረመችውን ስምምነት አስመልክቶ ስለተሰናዳው የመንግስታቱ ድርጅት ሪፖርት ገለጻ ያደርጋሉ። በዩናይትድ ስቴትስ አላባማ ክፍለ ግዛት እጅግ አነታራኪ ሆኖ በቆየው ዘመቻ የመወሰኛ ምክር ቤት አባል ሆነው ያሸነፉት ዲሞክራቱ ደክ ጆንስ ተሸናፊው ሮይ ሙር ሽንፈታቸውን በመቀበል ትክክለኛውን ነገር ያደርጋሉ ብዬ ተስፋ አደርጋለሁ ሲሉ ተናገሩ። ሪፑብሊካኑ ሮይ ሙር ግን የድምፅ ቆጠራው እስከሚጠናቀቅ እጠብቃለሁ ነው ያሉት። በማክሰኞው ምርጫ ሙርን 49.9 ለ48.4 በሆነ ብልጫ ያሸነፏቸው ደግ ጆንስ አሁን ወቅቱ ካለፈው ሁኔታ አገግመን ስናበቃ እጃችንን መዘርጋት የሚያስፈልግበት ነው ብለዋል። ሙር ደግሞ በቪዲዮ ባወጡት መግለጫ የጦር ኃይል አባላት ድምጾችና ውዝግብ ያለባቸው መራጮች ድምጾች ተቆጥረው አልተጠናቀቁምና እሱን ነው የምጠብቀው ብለዋል። ይሄ 2 ሳምንት ያህል ሊወስድ ይችላል ተብሏል።
አመሰግናለሁ ቆንጂት ለዋና ዋናው ዜና። ክቡራትና ክቡራን አድማጮች ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አዲስ አበባ ላይ ከምሽቱ 27 ደቂቃ ሆኗል። ወደ ተከታዩ የምሽቱ ዝግጅታችን እናልፋለን። ባህልና ማህበረሰብ።
የተለያዩ የኢትዮጵያ ባህላዊ ዘፈኖችን ከተለመዱ ስልቶቻቸው ወጣ ባለ ባህላዊ የዳንስ እንቅስቃሴዎች በመጫወት ይደነቃል። መላኩ በላይ ይባላል። በቅርቡ በተባበሩት መንግስታት የትምህርት የባህልና የሳይንስ ተቋም ዩኔስኮ አዘጋጅነት የተለያዩ ባህላዊ እሴቶችን ለማስተዋወቅ በሚል በተወጠነ ዓለም አቀፍ ፕሮግራም ተወዳድሮ አዝማሪ የባህል ሙዚቀኞችን ለማጎልበት ላቀረበው ሀሳብ የ50,000 ዶላር አሸናፊ ለመሆን በቅቷል። ገንዘቡም በተለያዩ የኢትዮጵያ ገጠር ቀበሌዎች ለሚገኙና የአዝማሪነትን ሙያ ከቀደሙ የቤተሰብ አባላት የወረሱ ወጣቶችን በማሰባሰብና ልምድ ካላቸው አዝማሪዎች ጋር በማገናኘት ክህሎቶቻቸውን ማዳበር የሚያግዝ ዘዴ ለመቀየስ የሚውል መሆኑን አመልክቷል። መስታወት አራጋው የባህል ተወዛዋዡን መላኩ በላይን አነጋግራ ተከታዩን ለምሽቱ የባህልና ማህበረሰብ ፕሮግራም አጠናቅራለች።
በፈንድቃ የባህል ምሽት በርካታ ድምፃውያን፣ በርካታ ተወዛዋዦች፣ በርካታ አዳዲስና አንጋፋ ሙዚቀኞች ስራዎቻቸውን ለታዳሚ አቅርበዋል። መላኩ በላይ የፈንድቃ ባለቤት ነው።
ዩኔስኮ ይሄን በየአመቱ የሚያደርገውን ነገር ሲል ያው ወደ 900 ተወዳዳሪ ነበር ያደረገው። እዚህ ጋር በማደርገው አክቲቪቲ ያንን ፈንድ እንዳሸንፍ ረዳና ጥያቄያቸውን አመቱ በምን ላይ መስራት ይችላል ሲል አይ እንግዲህ ያው ካለውበትም አንጻር የአዝማሪው ሙዚቃ ላይ ነው መስራት የምፈልገው። ምክንያቱም አሁን የአዝማሪው ሙዚቃ በጣም አስከፊ ሁኔታ ላይ ነው ያለው። ለምሳሌ ወደ ሰርግ ሲሰራ 40,000 ብር 50,000 ብር ይከፈል ከሆነ ለዘመናዊ ብለን ለምንጠራው ሙዚቃ የአዝማሪ ሙዚቃ ይባልና ሰርግ ለማድመቅ እንደ ሽልማት ምግብ አለ ነው እንጂ የምንለው የሰሩትን ያህል የሚሰጣቸው ነገር አይደለም። ያለ ደሞዝ ነው በብዛት የሚሰራው፣ በሽልማት ነው የሚሰራው። አሁን ትላልቆቹም እኛ ተሰቃየ ነው ይበቃል እንኳን ልጆቻችን ሊቀጥሉት ነው። ልጆቹም ደግሞ ስቲል የአዝማሪ ልጆች አዝማሪ እየተባሉ የሞራል ውድቀትም ነው። አሁን ወደ ጎንደር አላፋታ ቁሳ፣ ባህር ዳር፣ ወሎ ላሊበላ፣ ደሴ፣ ኮምቦልቻ በዚሁ ፕሮጀክት ትራቭል አድርግ ያለው እና ከወጣቶችንም ስጠይቃቸው በጣም ስራውን እንፈልገዋለን እኛ ወደ ትምህርቱ እንጂ ወደዚህኛው እናዘነብልም፣ የሞራል ውድቀትም ያስከትሉብናል እና ይሄ ነገር ወደፊት በዚህ ከቀጠለ ሙዚየም ውስጥ ነው ለማገኘው መንችለው እንጂ እንደዚህ ሊቀጥልም አይችልም። ስለዚህ ክፉ ነገር ነውና ቶሎ ሊታደገው ይገባል በሚል ይሄን ያገኘውትን በስራይን በአክቲቪቲውን ሀገርን በማስተዋወቅ ያገኘውትንም ሽልማት ወደዚህኛው ላይ ነው ትኩረት እንዲያደርግና አዝማሪው ላይ እንደሰራ አብይስ ነግራቸው በዛ ተስማምተን አብረን እየሰራን ነው።
በዩኒስኮ የተሰጠህን $50,000 ምን ላይ ነው የምታውለው? መላኩ
ገጠር ውስጥ ሄዶ ወጣቶችን ማነሳሳት እንዲሰሩና በሙያው እንዲኮሩበት እንጂ እንዲያፍሩበት እንዳይሆኑ ማድረግ ነው። 11ኛ ክፍል 10ኛ ክፍል ሊሆኑ አሉ፣ ግን ማሲንቆን መጫወት እንፈልጋለን እናፍራለን። አሁን እድሉን ብታገኙስ እንሞክራለን ያሉ አሉ። አሁን ጎበዝም ባይሆኑ እነሱን ከገጠር እዚህ አምጥቶ ልምምድ የሚሰጧቸው ወይ ቲያትር ቤት ወይ ከያሬድ ትምህርት ቤት ሳይሆን በዚሁ በአዝማሪው ቤተሰብ በልምድ ያላቸው ብዙ ያሳለፉ በሙያቸውም የበሰሉት ወጣቶች እንዲያሳያቸው ማድረግ ነው። ሆቴል ውስጥ ነው የሚያርፉት። እዚህ መጥተው ወጪ ተችሎ እዚህ ኮርስ ይሰጣሉ። ከዛ በኋላ እንግዲህ አሁን የምመርጣቸው 6 ወንድ 6 ሴት አሉ። ለጊዜው ከከተማም ከክፍለ ሀገር ከወልዲያም ከላሊበላ ያገኘኋቸው አሉ። ወደ አላፋታ ቁሳ ይሞክራሉ፣ ግን በግብርናውም ተዳደራሉ ትምህርትም እያሉ በዚህ አይነት ሁኔታ ውስጥ ያሉ እነሱ ወደ ከተማ በማምጣት ይህን ኮርስ መስጠት ፈንድቃ ውስጥ ከዛ በኋላ ጥምቀት ላይ አንድ ፕሮግራም በማቅረብ እንደዚሁም አሊያንስ እንደዚሁም ጁፒተር ሆቴል እና ፈንድቃ ውስጥ 1-4 ኮንሰርቶች ያቀርባሉ። ከዛ በኋላ የእነሱን ኢንተርቪውና ጥናት አስደግፎ ይዛቸው አርካይቮች አሉ። ከዛ ከአርካይቮች በኋላ ወደፊት ሊያስፈልጉ የሚችሉት ነገሮች በመጠቆም ከዚህ በቀጣይ ምን ለማድረግ እንደሚቻል ደግሞ ምልክት የሚሰጥ ነገር ለማቅረብ ነው መልሶ ወደ ዩኔስኮ። ስለዚህ የመጣው ብርና ከኔም የማደርገው ወጪ ለእንደዚህ አይነት ነገሮች ማስኬጃ ነው የሚሆኑት። የአንድ አመት ፕሮግራም ነው ማለት ነው። እና አላማው ወጣቱን ማነሳሳት፣ ፕራውድ እንዲሆን፣ በባህሉ እንዲኮራ፣ ትምህርቱንም ሙዚቃውን እንዲቀጥልበት ለማድረግ ነው አላማው። ፈንድቃ ሰኞ እና ሄኖክ ተመስገንን ይዞ ተፈሪ አሰፋን የጃዝ ሙዚቃ ኦሪጂናል አሬንጅመንት የጻፉትን ሰኞ ያቀርባሉ። እንደዚሁም ደግሞ አርብ የኔ ኢትዮ ከለር የሚል ከሽፋንቱ ማንዶዬን፣ ንጋሽ ታደለ በቀለን፣ እነስዩን ጥላሁንን፣ አስናቀ ገብረየስን ይዞ እንደገና ወጣቶችን ይዞ ኢትዮ ከለር ነፋሲ ከሀይሉ ሁሉንም ይዞ ይቀርባል። አንደኛው አርብ ደግሞ እንደዚሁ ተፈሪ አሰፋ ነጋሪት ባንድ ብሎ ራሱ የባህሉን ሙዚቃ ቀርቶ በራሱ አሬንጅመንት ወደ ጃዝ ገልብቶ ጽፎ ኦሪጂናል አሬንጅመንት አለ። ኮንሰርቱ ከመጀመሩ በፊት ደግሞ ሸክላዎችን አስድሮ ጀምሬ አጠራቅም ነበር እና እነሱን ሸክላዎችን ዲጄ አድርጌ ያጫውታል። እና ፈንድቃ የፍቅር ቤት የሆነ ጥሩ ተምሳሌት ጥሩ የሆነ እንቅስቃሴ እያደረገ ይገኛል።
በፈንድቃ የባህል ምሽትና የባህል ማዕከል ከሙዚቃው በተጨማሪ ወጣትና አንጋፋ ሰዓሊዎች ስራዎቻቸውን የሚያቀርቡበት የባህል ክፍልም አለው። የተለያዩ የኢትዮጵያ የባህል ሙዚቃ ላይ የተደረጉ ጥናታዊ ጽሑፎችም በዚሁ ማዕከል በተደጋጋሚ ቀርበዋል። ለፈንድቃ የባህል ማዕከል ስኬትን እንመኛለን። መስተዋትን እናመሰግናለን። መላኩንም እንደዚሁ እንኳን ደስ ያለን እንላለን። አሁን የተፈጥሮ አካባቢ ሳይንስና ሕይወት ይቀርባል። አዘጋጅና አቅራቢ ሰሎሞን አባተ።
የፈረንሳይ ዋና ከተማ ፓሪስ ብዙ ውጤት እንዲያስገኝ ተስፋ የተጣለበትን ዓለም አቀፍ የአየር ንብረት ስምምነት የጸደቀበትን 2ኛ ዓመት ለማሰብ ሰሞኑን ግዙፍ ስብሰባ አስተናግዳለች። በስብሰባው ላይ የተገኙ የንግዶችና የፖለቲካ መሪዎች የአየር ንብረት ለውጥን ለመጋፈጥና ለመዋጋት የተጨባጭ እርምጃዎችን መወሰድ የሚያግዝ የብዙ ቢሊዮን ዶላር ድጋፍ ለመስጠት ቃል ገብተዋል። ምንም እንኳ ከፓሪሱ ስምምነት ለመውጣት ዩናይትድ ስቴትስ ብቸኛዋ ሀገር ብትሆንም በሰሞኑ የፓሪስ ስብሰባ ላይ ግን ሳትወከል አልቀረችም። አስተናጋጁ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ለፓሪስ ስምምነት ተግባራዊነትና ውጤታማነት የብረታ ቁርጠኝነት ካላቸው መሪዎችና የአየር ንብረት ጉዳይ ተሟጋቾች አንዱ ናቸው። የፓሪሱ ስብሰባ የተጨበጠ ፍሬ ያለውና የተግባር መድረክ እንዲሆን ነበር ቀድሞም ሲያዘጋጁት የፈለጉት። የተሳካላቸው ይመስላል። የአየር ንብረት ለውጥን ለመታገልና ለመለማመድም ጉዳይ ከ10 ቢሊዮን ዶላር በላይ የሚሆን ገንዘብ ለዘላቂ ልማት መዋዕለ ንዋይ ለማፍሰስ ከትናንት በስቲያ ከአውሮፓ ኢንቨስትመንቶች ቃል ተገብቷል። ኩባንያዎችና የገንዘብ ተቋማት ለአረንጓዴ እንቅስቃሴዎች ተጨማሪ ድጋፍ ለመስጠት በከሰል ምርት ላይ የሚፈሱ ንዋዮችን ማቆምን ጨምሮ ሌሎችም እንቅስቃሴዎችን በተግባር ለማከናወን ቃል ተገብቷል።
Today we're announcing that the World Bank Group will no longer finance upstream oil and gas after 2019.
የዓለም ባንክ ከ2019 ዓመተ ምህረት በኋላ በአውሮፓ አቆጣጠር ከሁለት ዓመት በኋላ ማለት ነው ለድፍድፍ ዘይትና ጋዝ ምርት ድጋፍ ገንዘብ እንደማይሰጥ የባንኩ ፕሬዚደንት ጂም ዮንግ ኪም በይፋ ያወጡት አዋጅ ብዙውን የፓሪስ ሰብሳቢ ታዳሚ አስፈንድቋል። የከትናንት በስቲያው የፓሪስ ስብሰባ ላይ ከአፍሪካ የባህር ጠረፎች ተብሎ የተሰየመ ፊልም ታይቷል። የዓለም ባንክ ፕሬዚደንት ጂም ዮንግ ኪም በዚሁ ስብሰባ ላይ የምዕራብ አፍሪካን የባህር አዋሳኝ ሀገሮች ጨምሮ በማደግ ላይ ላሉ ሀገሮችና የአዋሳኝ የአየር ንብረት ጫናን እየተሸከሙ ላሉ ከተሞች ባንኩ በቢሊዮኖች የሚቆጠር ተጨማሪ እርዳታ እንደሚሰጥ ቃል ገብተዋል። እንደ ማሳያም የመኖሪያ ቤቶችና የአሳ አስጋሪዎች መንደሮች በውሃ መሸርሸር ለተወሰደባቸው የሴኔጎሏ የባህር ዳርቻ ከተማ ሳን ሉዊ የ250 ሚሊዮን ዶላር ድጋፍ ይሰጣል ባንኩ።
There's not a single African head of state who hasn't told me that the boot of climate change is on their necks. They feel it every day.
የአየር ንብረት ለውጥ ማነቆ አንገታቸውን እንደሸመቀቃቸው ያልነገረኝ አንድም የአፍሪካ መሪ የለም ብለዋል የዓለም ባንኩ ፕሬዚደንት። ሸክሙ በየዕለቱ እየተፈታተናቸው ነው። በዚሁ የሰሞኑ የፓሪስ ስብሰባ ላይ ከ50 የሚበልጡ የሀገሮች መሪዎች ተሳትፈዋል። ከታዳሚዎቹ አንዱ የሆኑት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባሰሙት የማስጠንቀቂያ መልእክት በ2020 ዓመተ ምህረት በሦስት ዓመታት ውስጥ በሚደርስ የጊዜ ክልል ማለት ነው ለታዳጊ ሀገሮች ለመስጠት ቃል ተገብቶ የነበረውን የመቶ ቢሊዮን ዶላር ልገሳ ጨምሮ ዓለም አቀፉ ማኅበረሰብ በብዙ እንቅስቃሴው እያዘገመና ወደ ኋላ እየቀረ እንደሆነ አሳስበዋል።
We are in a war for the very existence of life on our planet as we know it, but we have an important ally, science and technology.
በመድራችን ላይ ህይወት በዚህ በመናውቀው መልኩ ይቀጥል ዘንድ ውጊያ ላይ ነን ብለዋል ጉቴሬሽ። እጅግ ጠቃሚ አጋር ግን ከጎናችን አለ፣ ሳይንስና ቴክኖሎጂ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥን ለመፋለም የሚደረገው ጥረት የምጣኔ ሀብት እድገትን ያቀጭጫል፣ ይገዳደራል የሚል እምነት አላቸው። ከፓሪስ ስምምነት ለመውጣትም ለመወሰን ብቸኛው እንዲሆኑ ከዓለም ተነጥለው እንዲቆሙ አድርጓቸዋል። ይህ እምነታቸው የዋሽንግተንን ከዚያ የዓለም ገበታ መነጠል እንደ ብርቱ ጥፊ ከመቁጠር ያላፈገፈጉት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ስላሉት ግን ደስታቸውን ገልጸዋል።
Et si on est là ici aujourd'hui, c'est parce que beaucoup ont décidé de ne pas forcément accepter la décision du gouvernement fédéral américain de quitter l'accord de Paris.
የዩናይትድ ስቴትስ የአካባቢዎችና የስቴቶች መሪዎች የካሊፎርኒያውን ገዢ ጄሪ ብራውንን፣ የኒውዮርኩን የቀድሞ ከንቲባና ነጋዴን ማይክል ብሉምበርግን የመሳሰሉ እንዲሁም ሌሎች የንግድ መሪዎች የዋሽንግተን ማፈግፈግ ምክንያት የተፈጠረውን ክፍተት ለመሙላት እያደረጉ ስላሉት ጥረት አድንቀዋቸዋል። ከዚያ በተጨማሪም የፈረንሳዩ መሪ የከትናንት በስቲያው ሰኞ በስብሰባው ሂደት ወቅት ከአስር በላይ ለሚሆኑ አሜሪካውያን የአየር ንብረት ተመራማሪ ሳይንቲስቶች ሽልማቶችን ሰጥተው ምርምሮቻቸውን እዚያው ፈረንሳይ ውስጥ እንዲያካሂዱ ጋብዘዋቸዋል።
Et donc quand je dis qu'on est en train de perdre la bataille aujourd'hui, je veux que vous preniez conscience que derrière moi, il y a des chefs d'État et de gouvernement.
በዚያ እርሳቸው ከፊታቸው ቆመው ንግግር ሲያደርጉላቸው ከነበሩ መሪዎች የግማሹ ሀገሮች በመጪዎቹ 50 ቢዘገይ 100 ዓመታት ውስጥ ከነ ህዝቦቻቸው ከገጸ ምድር እንደሚጠፉ አስጠንቅቀዋል። ሚስተር ማክሮን ዛሬውኑ ፈጣን ቆፍጣና እርምጃ ካልተወሰደ
አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ከናይጄሪያ ጋር ባላት የጋራ ብሔራዊ ኮሚሽን ተስፋ የምታደርገው በጸጥታ ጥበቃ ትብብርና የኢኮኖሚ እድገት እንዲሁም በልማት በዲሞክራሲ ግንባታና በመልካም አስተዳደር ዘርፎች አዲስ የትብብር መንገዶች ይገኛሉ ብላ ነው። ቦኮ ሐራምና የምዕራብ አፍሪካው አይሲስ በሰሜን ምዕራቡ የናይጄሪያ ግዛት ህዝብ ላይ ከባድ ውድመቶችን አድርሰዋል። ከሁለት ሚሊዮን በላይ ዜጎችን ከቤት ንብረታቸው አፈናቅለዋል። የዩናይትድ ስቴትስ ምክትል ውጭ ጉዳይ ሚኒስትር ጆን ሱሊቫን ሀገራቸው ናይጄሪያ የያዘችው የዚህ የጸረ ሽብር ትግል አጋር መሆኗን ላሰምርበት እፈልጋለሁ ሲሉ ተናግረዋል። ዩናይትድ ስቴትስ ናይጄሪያ ሰራዊቷን ዘመናዊ ለማድረግ በያዘችው ጥረት ረድታለች። ነገር ግን ወታደራዊ ምላሽ ብቻውን በሰሜን ምስራቁ የናይጄሪያ ግዛት ላለው ችግር ዘላቂ ሰላም አያስገኝም ሲሉ ምክትል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሩ አስገንዝበዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲቀጥል የናይጄሪያ ጥረቶች ስኬት የሚያገኙት የሀገሪቱ ኢኮኖሚና መልካም አስተዳደር ሲሻሻል፣ በተጨማሪም በጦር ግንባሩ ዘርፍ የሰብአዊ መብት ጥሰቶች ለመፈጸማቸው አስተማማኝ ምርመራ ሲካሄድና ወንጀል ሰርተው የተገኙትን ይዞ ለፍርድ ማቅረብ የሚቻልበትን ዘዴ በመዘርጋት ነው ብሏል። የቦኮ ሐራም አሸባሪው ቡድን የጎዳቸውን ዜጎች መልሶ ለማቋቋም የዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት USAID ተጨማሪ 45 ሚሊዮን ዶላር እንደሚያዋጣ ምክትል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሩ ጆን ሱሊቫን አስታውቀዋል። ዩናይትድ ስቴትስ በሰሜን ምስራቅ ግዛቶች ላይ ትኩረት በማድረግ የምግብ ዋስትና መርሃ ግብሮችን ማገዟን ትቀጥላለች። በናይጄሪያ እድገትን ለማፋጠን በቂ የኃይል ምንጮች መኖር ወሳኝ ነው። በዚህ ረገድ ዩናይትድ ስቴትስ በአሁኑ ወቅት ለኤሌክትሪክ ኃይል ተደራሽነት የሌላቸውን ለመርዳት መንግሥት የያዘውን ጥረት ታግዛለች። ምክትል ውጭ ጉዳይ ሚኒስትር ሱሊቫን በተለይ በጋዝ ኃይል ለሚሰሩ እጥረት ላጋጠማቸው ፋብሪካዎች መርጃ የሚሆን የ1.3 ሚሊዮን ዶላር ፕሮጀክት አስተዋውቀዋል። በመጨረሻም ዩናይትድ ስቴትስ የናይጄሪያን የጸጥታ ጥበቃና የኢኮኖሚ እድገት ከማገዝ በተጨማሪ የመልካም አስተዳደር መኖር ሁለቱንም ግቦች ለዘላቂነት እንደሚያበቃ ትገነዘባለች። በናይጄሪያ ሙስናን መዋጋትና ነጻና ትክክለኛ ምርጫዎችን ማካሄድ መንግሥት ለሕዝቡ ይበልጥ ተጠያቂ ያደርገዋል። የዜጎቹን ደህንነት በአስተማማኝ ለማስጠበቅና ኢኮኖሚውን ለማሳደግ ይረዳዋል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ ሁለቱ አገሮች የሚጋሯቸውን የጸጥታ ጥበቃ የልማትና የመልካም አስተዳደር ግቦች እውን ለማድረግ ከናይጄሪያ ጋር መስራት መቀጠሏን በጉጉት ትጠብቃለች ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ አሁን ደግሞ ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ።
ጤና ይስጥልኝ። እንደምን ሰነበታችሁ? ቮይስ ኦፍ አሜሪካ የአማርኛ ሬዲዮ ጣቢያ ይችን አጠር ያለች አመለካከቴን ለኢትዮጵያን አድማጮችን አዲስ ድምፅን በማክበር እጠይቃለሁ። ወጣት አማራ፣ ትግሬ፣ ኦሮሞ ተማሪዎችን መግደልም ሆነ ማስገደል ከጉዳቱ በስተቀር ምንም አይነት ጥቅም ስለሌለው መገዳደላችሁን አቁማችሁ ብትተላለፉ በጣም ጥሩ ነው። ምክንያቱም ሁላችሁም ኢትዮጵያን ናቸውና ኢትዮጵያ ለዘራ ልምትኑ። አማረ ከፔንሰልቬኒያ።
ሄሎ ቪኦኤ፣ እንከረማችሁ? ሰላም ናችሁ ወይ? የዘውትር አድማጫችሁ ነኝ። ዛሬ በሰማሁት ፕሮግራም ላይ አስተያየት መስጠት ፈልጌ ነበረ። በእውነት ከሁሉ በፊት የዛሬዋን ቀን ላደረሰኝ እግዚአብሔር ምስጋና እሰጣለሁ። የዛሬ በእናንተ ፕሮግራም የተላለፈውን ነገር መስማት በመቻሌ ማለት ነው። ይህ ምንድን ነው? የኦሮሚያ ክልል ስፖክስ ፐርሰን አቶ አዲሱ አረጋ ሰዎች ሞተዋል ሀረር ውስጥ፣ የንጹህ ሰው ደም ለምን ይፈሳል? ኢንቨስቲጌሽን መደረግ አለበት ብለው በቁጭት ሲናገሩ ነበረ። ከመንግስት ባለስልጣናት ይህንን አይነት ነገር ኢትዮጵያ ውስጥ እሰማለሁ ብዬ አንድም ቀን አስቤ አላቅም ነበረ። ይህንን መስማት በመቻሌ ራሱ እግዚአብሔርን አመሰግናለሁ። እኔ ከሰጠን ገና ብዙ እንሰማለን። ለማንኛውም አመሰግናለሁ።
የተከበራችሁ አድማጮች ለአስተያየቶቻችሁን እናመሰግናለን። አስተያየቶቻችሁን በተለመደው የስልክ መስመርና እንደዚሁም በኢሜይል እንድትልኩልን እንጋብዛለን። የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በነጻ የምትደውሉበት ተዘዋዋሪ የስልክ መስመር ነው። የተከበራችሁ አድማጮች አሁን እዚህ ድንገት ስቱዲዮአችን የገባ አንድ እንግዳ አለን። እስቲ ለትንሽ ደቂቃዎች ያህል ከእሱ ጋር ደግሞ ቆይታ እናድርግ። ማን እንደሆነ እናንተ እንድትገምቱ ፈልጋለሁኝ። እንኳን ደህና መጣሁ ወደ ስቱዲዮአችን።
እንኳን ደህና ቆያችሁኝ።
ምን ትሰራለህ እዚህ?
ዝም ብዬ ዞር ዞር ልል።
ዞር ዞር ወደዚህ ጎራ አልክ? ዞር ዞር እያልክ?
ዞር ዞር ስል ክፍት ነው ገባው።
ፍተሻ ምናምን አላጋጠመም?
አይ
እና ዘው ብለህ ገባ?
አንደኛዬን ተፈትሼ ነው የገባው።
መጀመሪያም ስትመጣ?
አዎ።
ደረጀ ኃይሌ እንኳን ደህና መጣህ ወደ ዩናይትድ ስቴትስ፣ እንደዚሁም እንኳን ወደ ስቱዲዮአችን በደህና መጣህ። ስንት ጊዜ ሆነ ለመሆኑ ወደዚህ ወደ አሜሪካ ከመጣህ ደረጀ?
ወር ሊሞላ ነው እንግዲህ፣ አንድ ሳምንት ይቀራል። ሶስት ሳምንቷን በብርድ
በክረምቱ መጣ።
ጥሩ ሰዓት ላይ መጣ። ክረምት ላይ ትሄዳለን?
አዎ። በጣም ይከብዳል፣
ይከብዳል፣
ላለመደው ይከብዳል።
ገና ነው አሁን። አሁን እንደውም ቀላል ነው የምትልበት
አሉኝ። ያው ብዙ ሰዎች እንደዛ አሉ። ቀለል ያለው ገና ሲጀምር ነው የመጣው አሉኝ።
ደረጀ
ጎንጨት ትበልበት ካሉህ ግን ተሰማቸው።
ደረጀ ለምን ጉዳይ ነው እዚህ አሁን አሜሪካ የምትገኘው?
እንግዲህ ጓደኛ ያለ እስቲ ናና ይኸው ሰው ያየውን ብሎ ጎብኝ ብሎ
እንዳይቀርብህ።
አዎ ጎብኝ ብሎ ጠራኝና እንግዲህ ሰማይ ጠቀስ ህንፃውን፣ መንገዱን፣ ጓዳ ጎድጓዳውን እያየው ነው።
እንዴት አገኘሁ ታዲያ?
ይገርማል። ያው ይገርማል፣ ይደንቃል። እንግዲህ
ከዚህ ከዋሽንግተን ውጭ የምትሄድባቸው አካባቢዎች አሉ?
አዎ፣ ቺካጎ ነበርኩኝ። ቺካጎ ያው በብርዱና በበረዶ አወቅኩት። በጣም ነው የሚገርመው፣ የሚገርም በረዶ ነው። እንትን አጥንት ይሰብራል ነው የሚባለው፣ ምንድን ነው አጥንት ድረስ ይወጋል ብርዱ።
አዎ፣ አጥንትን ሲያስተርፍልህ
እና ዲሲን አይተናል።
መጠንቀቅ የሚያስፈልግበት ጊዜ ነው በተለይ አሁን። እና አሁን እዚህ ዋሽንግተን ባለህበት ጊዜ ወይም ሌሎች ከተሞች እየተዘዋወርክ የምታሳያቸው ወይም
እንግዲህ
ከጓደኛም ጋር ቢሆን
ገና ነው። እንግዲህ ወደፊት ነው። አሁን ጊዜ ለእንዝናና።
በቅርቡ ያወጣኸው ምን ነገር አለ?
መጽሐፍ አገር ቤት አሳትሜ ነበረ፣ ወጥቷል። ራሴውን ገዝቼ ጨረስኩት።
አንድ ጣል ታረግልናለን ራስ እንገዛለን
ካንተ ላይ እንገዛለን አንተ ይገዛለህ
እሺ ተጨማሪ ገዢ ታገኛለህ እዚህ ማለት ነው ሰሞኑንም እንግዲህ ዘንህ መመላለሳችን አይቀርም ደረጀ በዌብሳይታችንም በቪዲዮም እንደዚሁ ቃለ ምልልሶች ይኖሩናል በጣም ብዙ ምን ተዋወቃቸው ነገሮች አሉ
ሰለሞን አባተ ከሰለሞን አባተ ጋር ብዙ ነገር አሳልፈናል
እኔም ለበልቁልት ቁልት ይያልኩ ነው እዚህ
አንቺ ቀደም ብለሽ ነው ወጣሽውና
አዎ በዚህ አመተ ምህረት ተብሎ አይነገርም
አዎ አይነገርም አዎ
እስቲ አዲስ አበባ ላይ ላሉ ጓደኞችህ ለዘመዶችህ መታስተላልፈው መልእክት ካለህ እንግዲህ አሁን ባሎቹም እየቀረቡ ናቸው
አዎ
በአሜሪካ ምን እንደሚሉ የምትነግራቸው ነገር ካለ
በተሰቦቼን ባለቤቴን ጓደኞቼን ስራ ባልደረቦቼ ሁሉ እንደናችሁ እንግዲህ ለገና እየተዘጋጃችሁ ጠብቁኝ ከዚህ ሻንጣ ሙሉ የሆነ ነገር ይዤ እመጣለሁ ብላችሁ እንዳገመቱ እጄ ነግረኝ ይዤ ከመጣሁኝ ብዙ ነገር ይዤ እንደመጣሁ ቁጠሩት አጣሩ ትንሽ እዚህ ብርድ አለ እሱን ይዤላችሁ እመጣለሁ
በጣም እናመሰግናለን
ልጆቼ እንዳይሰሙ ይሄን
ገና ነው መንገድ ላይ እንደዚህ
ኦኬ
ደረጀ እናመሰግናለን በጣም እንኳን ደህና መጣህ ወደ ስቱዲዮአችንም በመምጣትህ በጣም እናመሰግናለን እንግዲህ ቀደም ሲል እንዳልኩት ሰሞኑንም በተለያዩ አጋጣሚዎች እንደዚሁ ለአድማጮቻችን ለተመልካቾቻችንም ያዝነን እንመለሳለን ከኮሜዲ ስራዎች ጋር
እሺ
በጣም እናመሰግናለን ደረጀ እንኳን ደህና መጣህ
እናመሰግናለን ስለጎበኘህን
አመሰግናለሁ
በሩ ክፍት ነው ሁልጊዜም
ልክ ዛሬ እንዳገኘኸው
በጣም ደስ ይላል
መልካም ቆይታ
ይሁን የተከበራችሁ አድማጮች እንግዲህ ዛሬ ደግሞ ሌላ አንድ የጥበብ ሰው በኢትዮጵያውያንና በኤርትራውያን ዘንድ በጣም የሚታወቅ በጣም የሚወደድ 80 አመቱን ይደፍናል ወይም ደፈነ ዛሬ ላለፉት 65 አመታት በሙዚቃ ዓለም ላይ የቆየው በረከት መንግስተአብ 80 አመቱ ነው ከ ተወልደ ተስፋ ገብርኤል ያገኘነውን እስቲ ተወልደ ወልደ ገብርኤል ያገኘነውን አንድ ግብዣ አሁን እናሰማችሁ ከበረከት መንግስት አጣ መዜማዎች
Let me down.
እናመሰግናለን በረከት መንግስት አብን። እንግዲህ ሌሎችም ጣመ ዜማዎችን ገና ይሰጠናል ብለን ነው የምንጠብቀው። መለይን ነው የሰማችሁት። የ65 ዓመት የሙዚቃው ዓለም ሰው ነው በረከት መንግስት አብ። ክቡራትና ክቡራን አድማጮች፣ አጼ ምኒልክ አርፈዋል ተብሎ የሚታመነው ልክ የዛሬ 104 ዓመት በ1906 ዓመተ ምህረት ታህሳስ 3 ወይም ታህሳስ 4 ዓመተ ምህረት ነው። አጼ ምኒልክ ዳግማዊ ያን ጊዜ መታመማቸው ወይም ደግሞ በሕይወት አለመኖራቸው በግልጽ እንዲታወቅ ባለመደረጉ ምክንያት ያረፉበት ትክክለኛ ቀን ባይታመንም ሰሞኑ ይሄ ነው ተብሎ ነው የሚታወቀው። እርሳቸው በሌሉባቸው ዘመናት እቴጌ ጣይቱ ናቸው አገር ያስተዳድሩ እንደነበረ የሚታመነው። ክቡራትና ክቡራን አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
የኤርትራና ኢትዮጵያ ህዝቦች የሰላም ተነሳሽነት በሚል ስያሜ የሚንቀሳቀስ አካል በሁለቱ ሀገሮች መካከል ያለውን ሰላም ያለመኖር ሁኔታ ለመቀየር መነሳቱን አስታውቋል። መደበኛ የሰላምና የደህንነት ድርጅቶችና አሰራሮች በሁለቱ ሀገሮች መካከል የተፈጠረውን ችግር ለመፍታት እንዳልቻሉ አንድ ተመራማሪ ተናግረዋል። የዩጋንዳ ገዢው ብሔራዊ የተቃውሞ ንቅናቄ ለፕሬዝደንትነት የሚወዳደሩ እጩዎችን የእድሜ ገደብ የሚወስነውን የቆየ ህግ እንዲሰረዝ እና የሀገሪቱ መሪ የስልጣን ዘመን እንዲራዘም ሀሳብ አቅርበዋል። ይህንን ሀሳብ ከ30 ዓመታት በላይ ዩጋንዳን የመሩት ፕሬዝደንት ዮዌሪ ሙሴቪኒ ይደግፉታል። ሶማሊያ ዋና ከተማ ሞቃዲሾ በሚገኘው ዋናው የፖሊስ ማሰልጠኛ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 18 ፖሊሶችን ገድሎ ሌሎች 15 ማቁሰሉን የሀገሪቱ ባለስልጣናት አስታውቀዋል። ለዚህ ጥቃት ጽንፈኛው ቡድን አልሸባብ 27 ሰው ነው የገደል ነው ብሎ ኃላፊነት ወስዷል። የሀገሪቱ ጠቅላይ ሚኒስትር ሀሰን አልሄር ጥቃቱን አውግዘውታል። የኬንያ ፖሊስ ፖሊስ ባልደረቦች በዘንድሮ ፕሬዝደንታዊ ምርጫ ሰሞን በርካታ ሴቶችን ደፍረዋል፣ ሲቪሎችን ደብድበዋል ሲል ሂዩማን ራይትስ ዋች ከሰሰ። የሰብአዊ መብት ተሟጋቹ ድርጅት ዛሬ ባወጣው አዲስ ሪፖርት በሴቶችና ልጃገረዶች ላይ በስፋት ወሲባዊ ጥቃት ተፈጽሟል፣ ጥቃቱ የተፈጸመባቸውም ወንዶች አሉ ብሏል። ፖሊሶች በተቃዋሚዎች ላይ ከመጠን ያለፈ ኃይል ተጠቅመዋል፣ ሰዎች ገድለዋል፣ ደብድበዋል፣ አካል አጉድለዋል ሲልም ወንጅሏል። የኬንያ የፖሊስ አዛዥ ጆሴፍ ቦይኔት ግን የሁመን ራይትስ ዋቹን ሪፖርት ሐሰት ነው፣ እስቲ ማስረጃ አቅርቡ ሲሉ ጠይቀዋል። አድማጮች፣ አሁን
ክቡራትና ክቡራን አድማጮች
ሰናበት ነው። ሰለሞን ቀጥል።
አጭር መረጃ እንስጥ ለምንዛሬ ያህል 27 ብር ከ19 ሳንቲም ተመንዝሯል ዶላር ዛሬ። የባንክ መግዣ ዋጋ 27 ብር ከ73 ሳንቲም ነው። አንድ ዩሮ 31 ብር ከ91 ሳንቲም ተመንዝሯል። የባንክ መግዣ ዋጋ 32 ብር ከ54 ሳንቲም ነው። እስከ ዝግጅታችን ፍጻሜ ሙዚቃ እንጋብዝ እያለችን ነው ፕሮዲውሰሯ ብርሃን ኃይሉ።
I don't know.